Sambattan dhufu walitti deebinaa nagaan bulaa dhaggeeffattoota keenya ani tiksti gamme.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። መልከ ብዙ ፈተናዎች ያሉባት ሀገር ጎዳናዎች
ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም፣ እየሞትን መሆናችንን እያወቅን አይደለንም። እና ሚዲያው ወደ ታች ወርዶ የበሽታውን መጠን ወበሽታው የተያዙ ሰዎች የሞት ሁኔታን ሂዩማን የሆነውን ማዕዘን ያሳየን አይመስለኝም።
ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናል፣ ስተናል። እስባት የነበር ነገር የለም፣ የባሰ ነገር ነው ያለው። ግን የባሰውን ነገር ምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ጋር አይለም።
ከዚህ ትንሽ ትልቅ ዝግጅት ነበረ። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ። ከዛ ወርደን ሰው ጋር ስንቀላቀል ያለው የህዝቡ ጥንቃቄ በጣም 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 ላልቶ ነው ያየነው።
የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ትምህርቶች መምህሩ ረዳት ፕሮፌሰር መኩሪያ መካሻ የሸገር ኤፍኤም የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራ መጽሔት አዘጋጁ ነብዩ ግርማ እንዲሁም የአሜሪካ ድምጿ ትዝታ በላቸው ናቸው እየተራ ያደመጣችኋቸው። ቀጥለን ደግሞ በወርሃ ኮቪድ ውስጥ ከተሰሩ የብዕር ትሩፋቶች አንዱን እንተዋወቅ።
አሁን ፕሪንሰስ መርሳቤል በአማዞን ጀርመኒ ዛሬ በሂስቶሪካል ኖቨል ውስጥ ሁለተኛ ነው ቤስት ሴለር በመሆን።
ልዕልት መርሳቤል ፕሪንሰስ መርሳቤል የመጽሐፉ ርዕስ ነው። ለበርካታ መቶ ዓመታት ወደ ዘለቀው የከፋል ዘመን መንግሥት በምናብ የሚያጓጉዝ ታሪክ ቀመስ ልብወለድ መጽሐፍ ነው። ዶክተር ዋልተን ጉስታር ጊሎ ደራሲው ቆየት ብሎ ሊያስተዋውቀን ይችላል። የአዲስ አበባ መስኮት ሲከፈትም ንጉሥ ያክሊሉ የመሬት ጉዳይ ይለናል በምሽቱ መሰናዶው። እሁድ የካቲት 7 2013 ዓ.ም ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምን ሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መስኮት ነው። ሰዓቱ የዓለም ዜና በኋላ መልሳለሁ። እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋና ምዕራብ ሸዋ ዞኖች የአስፋልት መንገድ ግንባታዎችን ከመረቁ በኋላ አዳዲስ የመንገድ ግንባታዎችን ደግሞ አስጀምረዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ቀዳማዊት እመቤት ዝናሽ ታያቸውና የተለያዩ የክልልና ፌዴራል ስራ ኃላፊዎችም በስነ ስርዓቱ ላይ ታድመዋል። አኩር መልካ ተጨማሪ ያለው።
በአንድ ቀንም 3 ዞሮች ውስጥ በመገኘት ለህብረተሰቡ መልእክት ማስተላልፈዋል ጠቅላይ ሚኒስትሩ። ዛሬ ከሰዓት አምቦ በመገኘት 110 ኪሎ ሜትር ርዝመት ያለውን የአምቦ ጉደርና ሸነን ሰዩ የአስፋልት መንገድ ፕሮጀክት ግንባታ አስጀምረዋል። ለመንገዶቹ ግንባታ በአጠቃላይ 4.6 ቢሊዮን ብር መመደቡ ሲገለጽ ሁለቱም መንገዶች በአምስት አመት ውስጥ ተገንብተው ይጠናቀቃሉ ተብሏል። ረፋድ ላይ በሄሊኮፕተር ሆሮ ጉድሮ ወለጋ ዞን ሻምቡ ከተማ የተገኙት ጠቅላይ ሚኒስትሩና ሌሎችም ከፍተኛ አመራሮች 60 ኪሎ ሜትር የሚሸፍነውን የሻምቡ ባኮን የአስፋልት ኮንክሪት መንገድን ሲመርቁ፣ በተጨማሪም የሻምቡ አገምሳ የ95 ኪሎ ሜትር መንገድ ግንባታንም አስጀምረዋል። በተመሳሳይ ሁኔታ ዛሬ ጠዋት በቄለም ወለጋ ዞን ደምቢዶሎ ተገኝተው 50.9 ኪሎ ሜትር የሚሸፍነውን የደምቢዶሎ ሙጊ ዶላ ጋምቤላ አስፋልት ኮንክሪት መንገድ ግንባታን አስጀምረዋል። ጠቅላይ ሚኒስትር አብይ የሚገነቡ ፕሮጀክቶች ወለጋና ምራብሸዋን ከአጎ አጎራባች የአገሪቱ ክልሎችና አገራት ጋር ለማገናኘት የታሰበ ነው ሲሉ ገልጸው ህብረተሰቡ የአካባቢውን ሰላምና ጸጥታ በመጠበቅ ልማት እንዲፋጠን የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል ሲል የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ለወጣቶችም ሰላምን በተመለከተ መልእክት አስተላልፈዋል ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተወካዮች ምክር ቤቱ የህግ መምሪያ ለተመሰረተባቸው የአምስት ሰዎች ህይወት የጠፋበት ሁከት የማነሳሳት አድራጎት ድምጽ የመስጠት ሂደት ትላንት የተጠናቀቀ ሲሆን መወሰኛ ምክር ቤቱ የሰጠው ድምጽ ትራምፕን ጥፋተኛ ለማስባል በቂ ሳይሆን ቀርቷል። ዴሞክራቶችና ሪፐብሊካኖቹ 50-50 እኩል መቀመጫ በያዙበት የዴሞክራትና ሪፐብሊካን እንደራሴዎች 50-50 እኩል መቀመጫ በያዙበት የህግ መወሰኛ ምክር ቤቱ የተሰጠው ድምጽ 57-43 ሲሆን በትራምፕ ላይ የጥፋተኝነት ውሳኔ ለማስወሰን 10 የሪፐብሊካኖች ድምጽ ተቋጥሏል። በዚህ ምክንያት ትራምፕ ጥፋተኛ ሳይባሉ ቀርተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን 15 ሚሊዮን የመጀመሪያ ዙር የኮሮና ቫይረስ ክትባት እንዲሰጥ ማድረጋቸውን ተከትሎ መንግስት የጣላቸውን ከባድ ክልከላዎች እንዲያነሳ ግፊት እየተደረገበት ነው። የኮሮና ቫይረስ ወረርሽኝን ለመቆጣጠር ተስኗት የቆየችውና ከፍተኛ የሞት መጠንና የኢኮኖሚ ጉዳት ያስከተለባት ብሪታንያ የቫይረሱን ክትባት በተሻለ ሁኔታ እያዳረሰች መሆኑ ተገልጿል። 67 ሚሊዮን ህዝብ ያላት ብሪታንያ ክትባቱ ለህዝብ እንዲሰጥ በማጽደቅ ከዓለም ቀዳሚ ስትሆን በአውሮፓውያን የዘመን አቆጣጠር የካቲት 15 ላይ 15 ሚሊዮን የሚሆኑ የቤት ለቤት ተንከባካቢዎች፣ የጤና ባለሙያዎችና እድሜያቸው ከ70 በላይ የሆኑ አዛውንቶች እንዲከተቡ የማድረግ እቅድ ይዛም ተንቀሳቅሳለች። ይህ ክትባቱን የማዳረስ ስኬት ግን የተራዘመውን የቤት ውስጥ መቀመጥ ክልከላ እንዲላላ የሚያደርጉ ግፊቶች እንዲጨምሩ ማድረጉ ተገልጿል። በመላው ዓለም የሚገኙ የኮቪድ-19 ተያዦች ቁጥር ዛሬ 108 ሚሊዮን መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። 25.5 ሚሊዮን ዜጎቿ በቫይረሱ የተያዙባት ዩናይትድ ስቴትስ ቀዳሚ ስትሆን ህንድ በ10 ሚሊዮን፣ ብራዚል ደግሞ በ9.8 ሚሊዮን እየተከተሉ ይገኛሉ። በመጨረሻም አቢዶስ በተሰኘችው የግብጽ ጥንታዊት ከተማ 5000 አመት የሚሆነውና በሺዎች የሚቆጠሩ ቢራዎችን ማውጣት የሚያስችል ጥንስስ መገኘቱን የሀገሪቱ ቱሪዝም ሚኒስቴር አስታውቋል። አሁን በግብጽ ሱሃቅ አስተዳደር ስር የሚገኘው ይህ ቦታ ከክርስቶስ ልደት በፊት በ3100 አካባቢ በንጉስ ናርመር ስር የነበረ አስተዳደር መሆኑን ሚኒስቴር መስሪያ ቤቱ ዛሬ ያወጣው መግለጫ አመልክቷል። በግብጽና አሜሪካኖች ጥምረት በተደረገ አሰሳ የተገኘውን ግኝት የመሩት ዶክተር ማቴዎስ አዳምስ እንዳሉት ቢራው በቀደምት ጊዜ የነበሩ ንጉሶች ሲሞቱ ለቀብር ስነ ስርዓታቸው የሚጠቀሙበት ሳይሆን እንደማይቀር ተናግረዋል። 22400 ሊትር ቢራ የማምረት አቅም አለው የተባለው ይህ የቢራ ጥንስስ 8 ቦታ ተከፋፍሎ የተቀመጠ ነው። አድማጮች፣ ለሰዓቱ ዜና የተመደበው ጊዜ አበቃ። ከቀሪ የምሽቱ ዝግጅት ጋር አብራችሁን ቆዩ።
አስተልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ የካቲት 7 2013 ዓ.ም ምረት የራዲዮ መስኮት ጀመረ። ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ ቆያለሁ። ወደ ቀዳሚው ቅንብር ከማምራታችን በፊት ታዲያ ራዲዮ መስኮት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ካሁን ቀደም ደጋግማ የተደመጠችና ለሰዓቱ ብትስማማ በሚል ከዛሬም በድጋሚ ተመረጠች ግጥም ናት። ያንድ ፍቅር በኔ ይታ በኔ አቅም ካንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል ወዳለው ከመሻሸም ከንጋቱ አንድሚል ቃል አመልካለሁ እንዳይፈርድም እንዳይነድም ስሉኝ እንኳን አይጥመኝም ሰረት ብቻ ይመስለኛል አንድ ፈርዶ አንድ ነዶ ወጥቼም ሯጋጥመኛል ረጅም ጉዞ ለሄድ ሳስብ ባንድ ምጃ ጀምራለሁ ስራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ መብልስ ቢሆን ባንድ ጊዜ ሁለት ኩርሻ መች ኩርሳለሁ አንዴ ብቻ ተወልጄ አንዴ ብቻ አመጣለሁ አንዳፍ ቅሬ አንዱ ልጄ ላንዲት ፍቅሬ ይሰዋለሁ አንዳግብቼ ከሷው ጋራ ተሳስቤ ኖራለሁ ባንድ አላማ ተወስኜ ባንድ ልቤ ቆራጥኝ ባንድ አምላኬ ተማምኜ ያውስ ካሁን ይሄዋለሁ አንድ አባት ነው የነበረኝ ካንድ እናት ነው የተወለድኩ ቁጥር እንኳን ስማርድሮ ሁለት ብዬ መች ጀመርኩ እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ሮም ጥንትም ከመሰረት ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ላንድነቱ ባደረገው ዝማሬ አንድ የሆነ ህዝብ ይለኛል በአንዲቷ ውድ አገሬ ለእናንተሳ በግጣሚ ሙሉነ መንግስቱ ያንድ ፍቅር በተሰኘችው የሳምንቷ ምርጥ ባደረግና ግጥም ዝግጅታችንን ጀምረናል። ዛሬ ለቱ በአውሮፓውያኑ ዘመን አቆጣጠር ፌብሩዋሪ 14 የቫለንታይን የፍቅር ቀን ነው። ፍቅር በመታት ወዲህም በኢትዮጵያም ግንኙነት ብሎ መከበር ይዟል። ታዲያ በስሙ የሚቀደው ርቀትና ግንኙነቱ ያነጋግር ይሆናል እንጂ በተለይ እንዲህ ፍቅር በታስተባበሰ ዓለም የፍቅር ቀን ሳይሆን ድፍን የፍቅር ዓመት ሳይፈልገን አይቀርም። ለሁሉም ሶዲያ ፕሮግራም እንዲላል አሁን ወደ ምሽቱ ቀዳሚ ዝግጅት እናመራው። ጋዜጠኞች የጠረጴዛ ዙሪያ ውይይት። እንግዶች አመሰግናለሁ ሁላችሁንም። ሶስት እንግዶች አላችሁኝ መስመር ላይ ረዳ ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር የሥራ ዘመኑ እስካበቃበት ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ በመሆንም አገልግለሃል ስልሳ በላቸው
በራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት ቤተኛ እስከ ቅርብ ጊዜ ድረስ የክፍላችን መራሄ ኤዲተር በመሆን አገልግለሻል
አዲሱን የሥራ ኃላፊነት ከተቀበልሽ እናስተዋውቅ የመጀመሪያ ነውና ዛሬ ለአድማጮች የምናስተዋውቅ
በቅርቡ የክፍላችን
የአሜሪካ ድምፅ የአፍሪካ ቀንድ
ኃላፊ ሆነሻል እንኳን ደስ ያለሽ
አሉላ አመሰግናለሁ
ትዝታ እንኳን ደስ ያለሽ
እንኳን አብሮ ደስ
አቶ ነብዩ ግርማ በርካታ ዓመታት ለጋዜጠኝነት ሙያ አገልግለሃል። ሸገር ኤፍኤም ላይ ወይ አዲስ አበባ የተሰኘ የራዲዮ ፕሮግራም አለ። በዚሁ ርዕስ የሚጠራ ወርሃዊ መጽሔትም ታዘጋጃለህ። የበርካታ ዓመታት የጋዜጠኝነት ልምድ አለ። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ሐሰተኛ ወሬዎች ላይ ያተኮረ ውይይት በቅርቡ አድርገን ነበረ ከሌሎች የሙያ አጋሮቻችሁ ጋራ። የዛሬውን ከዚያ ተከታይ ተደርጎ መታየት የሚችል ነው። ተደራራቢ ቀውሶች ውስጥ ያለፍን ነው። በዓለምም ደረጃ መሰል ሁኔታ ይንጸባረቃል። በኢትዮጵያ በተደጋጋሚ የተደረሱ ሁከቶች ዓለምን ያናወጠ የቀየረ የኮቪድ-19 ወረርሽኝ፣ አሁን ደግሞ በሰሜን ኢትዮጵያ የተካሄደው ወታደራዊ ግጭትና እርሱንም ተከትሎ የሚታዩ አንዳንድ ሁኔታዎችን ጨምሮ ለየት ባለ ጊዜ ውስጥ እያለፍን ነው። እስኪ አንደኛው ላስቀድምና ኮቪድ-19 ኢትዮጵያ አይመለከታቸውም ወይ ይላል ቀልድ የሚመስል ነገር ግን ያሳሰባቸው ሰዎች የሚያነሱት ጥያቄ እናያለን። በኮቪድ-19 ውስጥ ማለፍ ራሱ ህይወትም የኑሮ ዘይቤም ያስተራር ሁኔታም በእጅጉ የተቀየረበት ነውና አቶ ቡክሬ ካንተ ልጀምር። በኢትዮጵያ ምን ይመስላል ኑሮ በኮቪድ ውስጥ?
እሺ፣ ኑሮ በኮቪድ ውስጥ እንደምታውቀው እንደማንኛውም ኢንዱስትሪ እንደማንኛውም ሁኔታ ህይወታችንን የተፈታተነ ነው። እጅግ በጣም አስቸጋሪ ሁኔታ ነበር። በተለይ የመጀመሪያው አካባቢ ከባድ የሆነ ድንጋጤ ነበር። በኔ በኩል ምናልባት ከዚህ በፊት የግሬፕ በሽታ መርሲያዘን ወልደ ቂርቆስ በጻፉት መጽሐፍ ላይ ታስታውስ እንደሆነ በጣም ከባድ እንደሆነና በየመንገዱ ሁሉ ሰው እንደሚሞት አስክሬን መቅበሪያ ቦታ ሁሉ እንደጠፋ የሚገልጽ ነበር እና እኔ እንደውም ከዛ የባሰ ሁኔታ ይገጥማል ብዬ ጠብቅ ነበር እና በጣም አስደንጋጭ ነበር። በተለይ ደግሞ ሚዲያውን በመታይበት ጊዜ እንደማንኛውም ኢንዱስትሪ ሚዲያው ከፍተኛ የሆነ ያሰራል ተጽኖ ላይ ወድቆ እንደነበር አስታውሳለሁ።
መልካም እንደነበር ብለሃል። ነብዩ ወዳንተ ልምጣ። በኮቪድ-19 ወረርሽኝ ውስጥ የኑሮ ዘይቤውንም ያሰራር ሁኔታንም ጨምሮ በየዕለቱ በስራህ እንደሚታዘብ ሰው በፕሮግራሞቻችሁም የኮቪድ-19 ወረርሽኝን እንደሚዘግብ ትምህርታዊ ፕሮግራሞችን እንደሚያቀርብ ሰው ምን ታዘብክ? በመገናኛ ብዙሃን ውስጥ የቱን ያህል ትኩረት ተሰጥቷል? አሁን መላላቱና ሰውም ግዴለሽነት ጠባይ ያሳየ ነው የሚባልበትን ርቀት እንሰማለን፣ ባለሙያዎች ይነግሩናል። እንደ ጋዜጠኛ ያንተን ትዝብት ንገረን እስኪ።
እንግዲህ ያው ኮቪድ ተጀመረ ወይ ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናል፣ ስተናል። በስርዓት ምንድነው ለግለሰብ ሰዎች ያልተኛ ሊሆን ይችላል፣ እንደ ማህበረሰብም ይሄ ባህሪ ሊመጣ ይችላል፣ እንደ ሀገርም ሊመጣ ይችላል፣ እንደ መንግስትም ሊመጣ ይችላል። እንደ ሚዲያም ይሄን ነገር የታዘብኩት የነበር ነገር የለም የባሰ ነገር ነው ያለው። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ሀገር አይደለም አናቀው። ለምሳሌ ኮቪድ ምን ያህል በመጠን ጎድቶናል ብንል ኤግዛክት በምን መጠን እንደጎዳን መናገር ምንችል አይመስለኝም። ስለዚህ እነዚህ ነገሮች አብረንም እየኖርን ስንሄድ እየተለማመድ ነው ስለመሰለን የጉዳቱ መጠን ስለማናውቀው ነበር የምንለው ነገር እናነሳለን እንጂ ብዙ ነገሮች እየተባባሱ ያሉ ነው ቢመስለኝና መጀመሪያ ላይ እንደ ሚዲያ እንሰራቸው የነበሩ ነገሮች አሉ። እኔ ምናልባት እንደ ሪፈረንስ ቸገርን መውሰድ እችላለሁ። እንግዲህ ሁሉም ነገር የጀመረ ሰሞን በቃ ስሜቱም ስለነበር በደንብ ስራዎች ይሰሩ እንደነበር ነው ማስታውሰው። ለምሳሌ ፐብሊክ ሰርቪስ አናውንስመንትስ የህዝብ አገልግሎት መልእክቶች በተከታታይ እንጠቀም ነበረ። ቸገር ኒውስ ሪስኬጁል አድርጓል። ለምሳሌ በቀን 3 ጊዜ ነበር ጧት፣ ቀን፣ ማታ የነበረውን በየሁለት ሰዓት ዜና የማቅረብ ነገር አሁንም አላችሁ። ግን ለዛ ምክንያት የሆነ ኮቪድ ነበር። በየሁለት ሰዓቱ የኮቪድ መረጃ ይሰጥ ነበር። ሁሉም ፕሮግራሞች ከዛ ቀድሞ እንግዲህ ከህክምና ጋር የተገናኙ ነገሮች አልነበሩ። ኮቪድ ከመጣ በኋላ በሁሉም ፕሮግራሞች ይሄ ነገር በስፖርት ጭምር አድሬስ እንዲደረግ ሰፊ ሙከራ ይደረግ ነበር። በኋላ ህዝቡ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ከእሁድ የካቲት 14 2013 ዓመተ ምህረት ዝግጅት ጋር ሰለሞን አባተ ነኝ ምሽቱ አስተናጋጃችሁ።
ጦርነት ስላለ አይደለም አንድ ሁለተኛ መንግስት እርዳታውን ስላልገፋ አይደለም። ሁለት ሶስተኛ ህዝቡ ራሱ እርዳታ ለመስጠት ወደ ተዘጋጀው ቦታ ላይ መጥቶ እርዳታውን እንዳይቀበል በነበራቸው የአንድ ለአምስት አደረጃጀት ለአምስት አመት ያክል ህወሓትን እንደ ፈጣሪ እንዳይ ስላደረጉት መጠራጠሮች ነበሩ። እነዚህ ሁሉ ነገሮች ተደምረው ሳፕላይ ያቀርቦት ስራውን ስሙዝ እንዲሆን አላደረጉትም። ቻሌንጆች አሉ። ፕላስ የትግራይ የመሬቱ ራሱ ጂኦግራፊያ ያቀማመጥም አለ። በአራተኛ ደረጃ የተሰራውን ስራ ራሱ ለመግለጽ ፍቃደኛ ያልሆኑ ጊዜያዊ የህብረተሰቡ ያስተዳድሩኛል ብሎ የመረጣቸው ሰዎች አሉ።
ሜጀር ጀነራል መሐመድ ተሰማ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ናቸው። በዚህ ምሽት ይዘናቸዋል። ሌሎችም ዘገባዎች አሉ። እስከ ምሽቱ 4 ሰዓት ከኛ ጋር ሆኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ሰላም ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ኢትዮጵያ ውስጥ በኮቪድ-19 ሳቢያ የሞተው ሰው ቁጥር 2279 መድረሱን የጤና ሚኒስቴር አስታወቀ። ሚኒስትሩ ማምሻውን ባወጣው መረጃ መሰረት በመላ አገሪቱ ቁጥሩ 2,091,000 የሚጠጋ ላለው ሰው የላብራቶሪ ምርመራ ተደርጎ 152,809 ሰው ለኮሮና ቫይረስ መጋለጡ ተረጋግጧል። በአሁኑ ሰዓት ለኮቪድ-19 መጋለጣቸው በምርመራ ከተረጋገጡ 19159 ሰዎች ውስጥ 370ዎቹ በጽኑ ህመም ላይ መሆናቸው ታውቋል። የጤና ሚኒስትሩ ዛሬ ባወጣው በዚህ መረጃ መሰረት ከትግራይ ምንም አይነት ሪፖርት ያልደረሰው መሆኑን አስመልክቶ በቫይረሱ ስርጭት ሚኒስትሩ ሪፖርቱን ስካጠናቀረበት ጊዜ በነበሩት 24 ሰዓታት ውስጥ ቀዳሚነቱን በያዘችው አዲስ አበባ ለቫይረሱ መጋለጡ የተረጋገጠው ሰው ቁጥር 798 መሆኑንም አክሎ አመልክቷል። ብሔራዊ የምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የአማራ ብሔራዊ ንቅናቄ አብን የምረጡ እንቅስቃሴውን በአገሪቱ የተለያዩ ከተሞች ውስጥ ዛሬ በይፋ መጀመሩን አስታወቀ። አስቴር ምስጋናው አጠር ያለ ዘገባ አጠናቅራለች።
የአማራ ብሔራዊ ንቅናቄ አብን የምርጫ እንቅስቃሴውን ዛሬ በተለያዩ ከተሞች በይፋ ጀምሯል።
ያብን የምርጫ ምልክት ነው። ሰዓትን ይምረጡ። ድምጻችን ለህልውናችን።
የአብን የማዕከላዊ ኮሚቴ አባል የሆኑት ዶክተር ደሳለኝ ጫኔ በባህር ዳር ከተማ ለአባሎቻቸውና ለደጋፊዎቻቸው ባሰሙት ንግግር
የአማራ ብሔራዊ ንቅናቄ አንዱ ስትራቴጂክ አቋም ጥላቻን የሚጠየቁና ከሚያወግዙ ሁሉን አካታች ለሆነ ዘላቂ ለውጥ ከሚታገሉ አገራዊ ርዕይን ከነበቡ ኃይሎች ጋር አብሮ ለመስራት ያላሰለሰ ትጋት የሚያደርግ መሆኑን ለማረጋገጥ እንወዳለን።
ፓርቲያቸው የፖሊሲ ሰነድ እጩዎቹንና የምርጫ ጣቢያውን ማዘጋጀቱን ገልጸዋል።
የአብን አማራጭ የፖሊሲ ሰነድ የምርጫ ስልት ወይም ስትራቴጂ፣ የመልእክት ቀረጻ፣ ብቃትና ጥራት ያላቸውን እጩዎች መልምሎ በመላ ሀገሪቱ በሚገኙ የምርጫ ጣቢያዎች እንዲወዳደሩና በህዝባችን ተመርጠው ህዝባችንን ወደ ሁለንተናዊ እድገት እንዲመሩት ማዘጋጀቱን ለአማራ ህዝብ ስናበስር በታላቅ ትህትናና ክብር ነው። ይህንንም ምርጫ ህዝባችን በድል እንዲወጣ የፓርቲያችን የአማራ ብሔራዊ ንቅናቄ አመራሮች፣ አባላትና ደጋፊዎች በከፍተኛ ኃላፊነትና በታላቅ ቁርጠኝነት የተዘጋጀን መሆናችንን ስንገልጽ በታላቅ ኩራት ነው። ነጻነት፣ እኩልነት፣ ፍትህና ዴሞክራሲን ለማስፈን ታሪካዊ ኃላፊነቱን እንዲወጣ ጥሪ እናቀርባለን።
የአማራ ብሔራዊ ንቅናቄ አብን ተመሳሳይ ቅስቀሳዎችን በአዲስ አበባ፣ በጎንደር፣ በደሴና በሌሎች ትልልቅ ከተሞች አካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሚያንማር ፖሊስ ሁለት ሰላማዊ ሰልፈኞችን በገደለ ማግስት በብዙ ሺህ የተቆጠሩ ዜጎች ባለፈው ጥር 24 2013 ዓ.ም የተፈጸመውን ወታደራዊ የመንግስት ግልበጣ በመቃወም አደባባይ ወጥተዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ህይወት የጠፋበትን የኃይል እርምጃ አውግዘዋል። ህይወት አጥፊ ኃይል መጠቀም እንዲሁም በሰላማዊ ሰልፈኞች ላይ ወከባ መፈጸምና ማስፈራራት ተቀባይነት የለውም ሲሉ ነው ዋና ጸሐፊው ትላንት ማምሻው ላይ በጻፉት የትዊተር መልእክት አማካኝነት የገለጡት። በሚያንማር የመንግስታቱ ድርጅት ልዩ መልእክተኛ ቶም አንድሩ በበኩላቸው በተመሳሳይ በትዊተር አማካኝነት ባስተላለፉት መልእክት ማንዳላይ ላይ የተገደለውን ታዳጊ ጨምሮ ተጨማሪ የሰው ህይወት እንዲያልፍ ገዢው ወታደራዊ ሁንታ በሚያንማር ያቀጣጠለው የጭካኔ ጥቃት አሳስቦኛል ብለዋል። ሰላማዊ ሰልፈኞችን በውሃ ከመበተን ወደ ፕላስቲክ ጥይት፣ ከዚያም ወደ አስለቃሽ ጢስና አሁን ደግሞ በቀጥታ በጥይት ወደ መደብደብ ተሸጋግሯል። ይህ እብደት አሁኑኑ መቆም አለበት ነበር ያሉት ልዩ መልእክተኛው። ዛሬ ማለዳ ላይ ፖሊስ ያንጉል ላይ በተካሄደው በትላንቱ ሰላማዊ ሰልፍ የተሳተፈውን ታዋቂውን የአገሪቱ የሲኒማ ተዋናይ ሉ ሚንን የሲቪል ሰራተኞችን ለተቃውሞ አነሳስተሃል በሚል ማሰሩ ታውቋል። ባለፈው ህዳር ወር የተካሄደውና የአን ሳን ሱቺ ፓርቲ በከፍተኛ ድምጽ ያሸነፈበትን ምርጫ መጠነ ሰፊ የድምጽ ማጭበርበር ተፈጽሞበታል ሲል ወታደራዊ ሁንታ ለአንድ ዓመት የሚዘልቅ ያስቸኳይ ጊዜ ማወጅና መሪዎቹንም ማሰሩ የሚታወስ ነው። ከአንድ ዓመት በፊት ነበር ጣሊያን ከእስያ ውጪ የኮሮና ቫይረስ መከሰቱ ሲረጋገጥ የመጀመሪያዋ ሀገር የሆነችው። ባለፈው ዓመት አርብ የካቲት 12 2012 ዓመተ ምህረት በሰሜናዊ ጣሊያኒቱ የኮዶኞ ከተማ ነዋሪ የሆነ አንድ የ38 ዓመት ዕድሜ ጎልማሳ ለኮሮና ቫይረስ መጋለጡ ሲረጋገጥ የመጀመሪያው ጣሊያናዊ የሆነው። በሰዓታት ውስጥም ታዲያ የ77 ዓመቱ በቬኔቶ ክፍለ ግዛት የምትገኘው የቮ ከተማ ነዋሪ በዚሁ ሳቢያ ማለፋቸው ተዘገበ። ከዚያም መላዋን አውሮፓንና ዓለምን ያዳረሰው ወረርሽኝ ዛሬ 111 ሚሊዮን ሰዎችን ተጋላጭ ሲያደርግ 2.4 ሚሊዮን ሰው ደግሞ ለህልፈት ዳርጓል። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስና የጣሊያኑ ፕሬዝዳንት ሰርጂዮ ማታሬላ የትላንቱን የኮሮና ቫይረስ ወረርሽኝ አንደኛ ዓመት መታሰቢያ ሐኪሞች፣ ነርሶችና ሌሎች የሕክምና ባለሙያዎች የሚከበሩበት በዓመታዊ ብሔራዊ የጤና ባለሙያዎች ቀንነት የሰየሙት። ባራያነታቸው የጸረግለኝነትና የግል ጥቅመኝነት ጠባይን የሚያከም ክትባት ቁርጠኝነታቸውን ያሳዩ ያሏቸውን የጤና ባለሙያዎች በሰው ልጆች ልብ ውስጥ ያለውን ሌሎችን የመርዳትና ለተጎዱት ለመድረስ ያለን ታላቅ ፍላጎት ያሳየ ነው ብለውታል። አቡኑ ፕሬዝዳንት ማታሬላም በበኩላቸው የሕክምና ባለሙያዎች ያሳዩት ጀግንነት የተዘገበበት ጥረት ወረርሽኙ ወደማይቀለበስ ጥፋት እንዳይቀየር ያደረገ ነው ሲሉ አወድሰዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኒጀር የሁለተኛ ዙር ፕሬዝዳንታዊ ምርጫ መራጮች በዛሬው ዕለት ድምጻቸውን ሲሰጡ ውለዋል። ዘንድሮ ምርጫ ምዕራብ አፍሪካዊቱን ሀገር ነጻ ከወጣችበት እንደ አውሮፓውያን የዘመን አቆጣጠር ከ1960 ወዲህ የመጀመሪያዋ ለሆነው ዲሞክራሲያዊ የስልጣን ሽግግር የሚያበቃ ይሆናል ተብሎም ታምኖበታል። ባለፈው ታህሳስ ወር መገባደጃ በተካሄደው የመጀመሪያው ዙር ምርጫ 39.3% የመራጭ ድምጽ በማግኘት ብልጫ ያስመዘገቡት የገዢው ፓርቲ እጩ መሐመድ ባዙም የብዙዎችን ይሁንታ አግኝተዋል። የተሰናባቹ ፕሬዝዳንት መሐመዱ ኢሱፍ አስተዳደር የውጭና የአገር ውስጥ ሚኒስትርነትን ጨምሮ በተለያዩ የመንግስት ኃላፊነቶች የሰሩት ባዙም በቀደመው ዙር ምርጫ የ17% የመራጭ ድምጽ ብልጫ ያገኙትን የቀድሞውን ፕሬዝዳንት መሐመኔ ኡስማኔ ነው በዳግም ምርጫው ፉክክር የሚገጥሙት። ተቀናቃኛቸው የ71 ዓመቱ ኡስማኔ በዲሞክራሲያዊ ምርጫ ለስልጣን ሲበቁ የመጀመሪያው ፕሬዝዳንት ሲሆኑ እንደ አውሮፓውያን የዘመን አቆጣጠር በ1996 በተካሄደው ወታደራዊ መፈንቅለ መንግስት ነበር ከስልጣን የተወገዱት። በሌላ የምርጫ ዜና በመጪው የኢኳዶር ሁለተኛ ዙር ፕሬዝዳንታዊ ምርጫ ግራ ዘመሙ አንድሬስ አሮስ ከወግ አጥባቂው ወገን ከሆኑት ጉሌርሞ ላሶ ጋር እንደሚፎካከሩ የምርጫ ባለስልጣናት ዛሬ አስታወቁ። የ36 ዓመቱ አሮስ በመጀመሪያው ዙር ምርጫ ከጠቅላላው መራጭ የ32.72% መራጭ ድምጽ በማግኘት ብልጫ ድምጽ ቢያስመዘግቡም ያገኙት የምርጫ ውጤት ግን በቀጥታ አሸናፊ ያደርጋቸው በቂ አልነበረም። በሁለተኛ ዙር ምርጫ ተፎካካሪያቸው ሆነው የሚቀርቡት የቀድሞ የባንክ ባለሙያ ላሶ በበኩላቸው ከጠቅላላው መራጭ ድምጽ 19.74% በማግኘት ነው ግራ ዘመሙን የአካባቢ ማህበረሰብ መሪ ያኩ ፔሬዝን በጥቂት ድምጽ ልዩነት ያሸነፉት። አድማጮች፣ በሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያን በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 14 2013 ዓመተ ምህረት ምሽት ፕሮግራም ነው። የኢንቨስትመንት እንቅፋቶች በአማራ ክልል
ቃል ይገባል፣ ቃሉ አይፈጽም። ከዚህ በላይ ደግሞ የኑሮ ውድነቱ አለ። ስለዚህ ለሰላሙ ጸር የሆነ ያለው አንዱ ይሄ ነው የተነሳው። ሰላም እንዳይኖር በህብረተሰቡና በመንግስት መካከል ጥርጣሬ እንዲኖር ያደረገ ያለው አንዱ ያገልግሎት ምንሰጥበት ሁኔታ መጓደል ነው። መጓደል ብቻ ሳይሆን ለማስተካከል ህብረተሰቡን ምናንገላታበት መንገድ ራሱ ችግር እየፈጠረ ነው።
ምሳሌ ልንገርሽ፣ የመታወቂያ አሰጣጣሁን በአብዛኛው ተቋም ሲጂካል ጉባኤ ይሰራ እንዴ? ትንሿ ልንገርሽ ነው።
በጤና ሴክተር ያለ ባለሙያ በአግባቡ ማገልገል ካልቻለ፣ በግብርና ሴክተር ያለው፣ በንግድ ሴክተር፣ በገቢ መሰብሰብ ሴክተር ያለ ያንዳንዱ ያነጡ 8 ሚሊዮን የመንግስት ሰራተኛ ህዝባችንን በአግባቡ ማገልገል ካልቻለ ዘላቂ ሰላም ማምጣት አይቻልም።
ከባህር ዳር ዘገባ አለን። አዲስ አመት በጌዲኦ
አቦጋዶ ዮይና አቦጋዶ ዮቹ አቦጋዶ ዮሽ ካዮቴ እንደኒ አቦጋዶ ዮቹ አቦጋዶ ዮ ከዳካዮ ዲንቴና አቦጋዶ ዮቹ አቦጋዶ ዮ
ደራሮ ይባላል። ከሌላ ዘገባ አለን። አብራችሁን ቆዩ፣ መልሱን ታገኛላችሁ። አሁን ወደ መጀመሪያው ዘገባ እንለፍ። ትግራይ ውስጥ እየተካሄደ ነው ያሉትን ጦርነት ተዋጊዎቹ ባስቸኳይ አቁመው ወደ ንግግር እንዲገቡ የትግራይ የሃይማኖት ተቋማት ጉባኤ ባለፈው ሳምንት ውስጥ ጥሪ አቅርቧል። ጉባኤው ባወጣው መግለጫ ጦርነቱ የብዙ ንጹሃን ዜጎችን ህይወት አሁንም እያጠፋ ተቋማትንም እያወደመ በመሆኑ ሰላማዊ ውይይት እንዲጀመር ዓለም አቀፍ ማህበረሰብ ጫና ማሳደር ይገባዋል ብሏል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው።
የትግራይ ክልል የሃይማኖት ተቋማት ጉባኤ ባወጣው ባለ 7 ነጥብ የአቋም መግለጫ ፖለቲከኞች ችግሮቻቸውን በሰላማዊ መንገድ መፍታት አለባቸው በማለት ከዚህ ቀደም ይገልጽ እንደነበረ በማሳወቅ ሆኖም በክልሉ ጦርነት ተከስቶ ለመፈጸም ይቀር ለማሰብ የሚያዳግት የቤተ እምነቶች የሃይማኖት መሪዎችና አማኞች እንዲሁም ቸርቾች ላይ አፈጋጊ ግፍ ተፈጽሟል ብሏል። በመቶዎች የሚቆጠሩ ካህናት፣ ሼሆችና ኢማሞች በተደጋጋሚ ሲወጭም አመናምን አልቀዋል በማለት መግለጫው አሳይቷል። በአሁኑ ጊዜ በክልሉ ከተማና በመቶ በላይ ህዝብ ከደረሰው ሀዘንና ስነ ልቦናዊ ጉዳት በተጨማሪ የእርዳታ እህል፣ ውሃ፣ መብራት፣ ትራንስፖርት፣ ባንክና ሕክምና እያገኘ አይደለም በማለት በዚህም የተሰማ ሀዘን ገልጿል። ትግራይ የሃይማኖት ተቋማት ጉባኤ በመግለጫው የኤርትራ ሰራዊት በትግራይ መግባቱ ትክክል አይደለም፣ አሁንም በአስቸኳይ መውጣት አለበት ያለ ሲሆን እንዲሁም የአማራ ክልል ኃይል ከክልሉ ደቡባዊና ምዕራባዊ ዞኖች ሊወጣ ይገባል ብሏል። መግለጫው በመቀጠል በትግራይ ያለው ጦርነት አሸናፊም ተሸናፊም የሌለው የብዙ ህይወት ያጠፋም ዓለም አቀፍ ቅርሶች የደብረ ዳሞ ገዳምና መስጊድ አልነጃሺ ያፈረሰ ሌሎች ቤተ እምነቶችን ያወደመ በመሆኑ ያለምንም ቅድመ ሁኔታ ተኩስ በማቆም ተፋላሚ ኃይሎች ወደ ሰላማዊ ውይይት ሊመጡ ይገባል በማለት ጥሪ አቅርቧል። እንዲሁም ዓለም አቀፍ ማህበረሰብ ጣልቃ በመግባት ጫና ሊያደርግ ይገባል ብሏል። ሰብአዊ እርዳታ በክልሉ ያለ ገደብ እንዲገባም ጉባኤው ጥሪ አቅርቧል። የትግራይ የሃይማኖት ተቋማት ጉባኤ በመግለጫው ሰላማዊ ሰዎች ተረሽኗል፣ ሴቶች በአስነዋሪ መንገድ አንዲት ሴት እስከ በ15 ወታደሮች ሳይቀር ተደፍረዋል፣ ደናግል መነኮሳትን ስጋቸው ተደፍረዋል ያለ ሲሆን በዚህ ዘመን ይፈጸማል ተብሎ የማይገመት የዘር ማጥፋት ተፈጽሟል በማለት ገልጿል። ይህ ፍጻሜ የሚወገዝ አስነዋሪ ተግባር ነው ያለው መግለጫው ተግባሩ በገለልተኛ አካል ሊጠራ ይገባል በማለት ጥሪ አቅርቧል። ለወደሙ ተቋማት መልሶ ለመገንባት ከዓለም አቀፍ ማህበረሰብ እንዲያግዝ የኢንተርኔት አገልግሎት እንዲከፈት በጉባኤ ጥሪ ቀርቧል። የሃይማኖት ተቋማት፣ የአገር ሽማግሌዎች እንዲሁም የፍትህ ተቋማት ይህ በደምና ግፍ ሊኮንኑ ይገባል ብሏል። የትግራይ የሃይማኖት ተቋማት ላይ በወጣው መግለጫ ለአሜሪካ ድምፅ ሙሉጌታ ጽብሃ መቀለ።
አመሰግናለሁ ሙሉጌታ። በሌላ በኩል በወንጀል የተጠረጠሩ ትግራይ ክልል ውስጥ የተሸሸጉ ግለሰቦችን ለመያዝ ከሚደረጋ አሰሳ ውጪ ጦርነት የለም ሲሉ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ለአሜሪካ ድምጽ ገልጸዋል። የህወሓት ጽንፈኛ ቡድን እንዳደረሰው ጉዳት ቢሆን ኖሮ ትግራይ አሁን የያዘችው ቁመና ሊኖራት አይችልም ነበር ብለዋል ሜጀር ጀነራል መሐመድ። የመከላከያ ሰራዊቱ ህወሓት የፈጠረውን ቀውስ በማስተካከል ላይ ይገኛል ብለዋል አክለው። በትግራይ ክልል ዙሪያ የሚነሱ ጥያቄዎችን ይዛ ሜጀር ጀነራል መሐመድ ተሰማን ያነጋገረችው ሲሆን ግርማ ቃለ ምልልሱን ታቀርባለች።
የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል መሐመድ ተሰማ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። ኢትዮጵያ ውስጥ የኢትዮጵያ መንግስት ህግ የማስከበር ዘመቻ ያለ የሚጠራው እንዲሁም ደግሞ በትግራይ ክልል ያሉ የቀድሞ የህወሓት አመራሮች ወረራ ተፈጽሞብናል ብለው የሚጠሩት የሰሜኑ አካባቢ ክፍል አንዳንዶች ደግሞ ጦርነት ነው የሚሉት ከ100 ቀን በላይ አስቆጥሯልና ሁንም ድረስ ጦርነት አለ የሚሉ መግለጫዎች በተለያየ መልኩ ይወጣሉ። የቀድሞ የህዋት ታጋዮችም በኢንተርኔት ላይ ባሉ ሚዲያዎች የሚሰጧቸው መግለጫዎች በስልክ ጦርነት እየተካሄደ ነው፣ እያሸነፍን ነው፣ ድልም እየተቀዳጀን ነው ይላሉ። በእናንተ በኩል እስቲ ያለውን ነገር ይንገሩን።
እንግዲህ መላው የዓለም ህዝብ እንደሚያውቀው ጽንፈኛው የህወሓት ቡድን ከማዕከላዊ መንግስት አፈንግጦ መቀሌ ከሰፈረ በኋላ ለሁለት ዓመት ያክል ራሱን ለውጊያ እያዘጋጀ ቆይቷል። ያንን ያለውን ህገወጥ የስልጣን ጥማት ኃይል ለማረጋገጥ ብሎ በርካታ ተዋጊ ኃይል ገንብቷል፣ አስታጥቋል፣ አደራጅቷል። ሚዲያዎችንም በአዲስ መልኩ አዋቅሮ ከፍተኛ የፕሮፓጋንዳ ስራዎች እየሰራ ነው። ስለዚህ በድምሩ የጦርነት ዝግጅቶቹን በረጅም ጊዜ ያደረገ ሲሆን በወንጀል የሚጠረጠሩትን የክልሉ የብሔሩ ተወላጅ ባለስልጣናትም ለመንግስት አሳልፎ ያለመስጠት አሻፈረኝ ብሎ እዛ መቀሌ ላይ የወንጀለኞች መሰባሰብ ያደርገውታል። ከዛም አልፎ ከኢፌዴሪ መከላከያ ሰራዊት ሳይቀር የብሔሩ ተወላጅ ጀነራል መኮንኖች እና በየደረጃ ያሉ አመራሮችን መልምሎ ለዛ አኩ ያለማ ማስፈጸሚያ አዘጋጅቶ አቸው ነው የነበረው። ይሄን ሁሉ ከጨረሰ በኋላ በሰራይታችን ባልተጠበቀበት ሰዓት ላይ ጥቃት ሰንዝሮ ገሏል፣ አግቷል፣ ንብረት አውድሟል፣ ንብረት ወስዶ መልሶ ወደ ወገን አፈሙዙን አዙሮ ተኩሶበታል። ወደ ባህር ዳርና ጎንደር የተተኮሱ ሚሳኤሎች፣ ወደ ኤርትራ ጎረቤት ሀገር የተተኮሱ ሚሳኤሎች የሰራይታችን ትጥቅ የነበሩ በኃይል ወስዶ ያደረጋቸው ነው። ስለዚህ ይህ ኃይል አገርን የማፈራረስ ስልጣንን በኃይል ለመያዝ የክደት እርምጃውን የጀመረው እሱ እና እሱ ብቻ መሆኑን በግልጽ ተግባሩ የሚያስረዳ ነው የሚሆነው። ከዚህ በመነሳት መንግስት ግን የማስከበርና የህልውና ዘመቻ አውጇል። ዘመቻው ይህን የፈጸመውን ከሀደ ኃይል ብቻ ማዕከል አድርጎ ህግን የማስከበር ስራውን መሰራት እንዳለበት፣ እዛ ያሉ ህብረተሰቦች የልማት ተቋማት መሰረተ ልማት በማይነካ መልኩ በጥንቃቄ እንዲካሄድ ተደርጎ ከህዳር የመጀመሪያው ሳምንት ላይ መቀሌን በመቆጣጠር ያንን ኃይል መበታተን ተችሏል። ከዛ በኋላ ያ ሲፎክር የነበረ ኃይል ህዝቡ የሚጠቀምባቸውን ተቋማት በሙሉ አውድሞ ዘርፎ ወደ ጫካ ተበታትኖ ገብቷል። ስለዚህ የመጀመሪያው ምዕራፍ ዘመቻ በዚህ ተጠናቋል። ከዛ ወንጀለኞችን አድኖ የመያዙ ጉዳይና ትግራይን መልሶ የማቋቋም ስራዎች ናቸው የቀጠሉት። ከዚህ በኋላ መቀሌ ከተገባ በኋላ ጦርነት የሚባል ነገር የለም፣ ውጊያ የሚባል ነገር የለም። የተበታተኑትን ወንጀለኞች የማደንና የማሰስ ስራ እዚህም እዛም ትንንሽ ግጭቶች እነሱ ነፍሳቸውን ለማዳን በሚያደርጉት የኢፌዴሪ መከላከያ ሰራዊት ደግሞ ህግን ለማስከበር ወንጀለኞችን ለመያዝ በሚያደርገው ስምሪት ላይ ትንንሽ ግጭቶች አሉ። ስለዚህ አይደለም በጦርነት ደረጃ በውጊያ ደረጃም የለም፣ ትንንሽ ግጭቶች ሁለት ሶስት እና ቲሞች ስኳዶች የሚያደርጉት ድንገተኛ የሽብር ስራዎችና እነዛን አድኖ የመያዝ አሁን ደግሞ ወደ ግለሰቦች የሄደበት ሁኔታ ነው ያለው። ስለዚህ አንደኛ ውጊያውን የጀመረው እሱ ነው። በርካታ መሰረተ ልማት አፍርሷል፣ ብዙ ህይወት አጥፍቷል፣ ጅምላ ጭፍጨፋ ማይካድራ ላይ ሳይቀር አድርጓል። በእገታቸው የመከላከያ ሰራዊት ላይ ኢሰብአዊ ድርጊት ፈጽሟል፣ ንብረቶችን ዘርፏል። ስለዚህ እነዚህን ሁሉ ድርጊቶች የፈጸመና ይባስ ብሎ ከመቀሌ ሸሽቶ በሚሄድ ጊዜ ከ10,000 በላይ የሆኑ እስረኞችን ፈቶ በሁሉም ዞኖችና የክልሉ ርዕሰ ከተማ ላይ በመልቀቅ ህዝቡ በነዛ በወንጀል ተከሰው ታስረው በነበሩ እንዲዘረፍ እንዲበጠበጥ እና ስብዕናው እንዲጎዳ ያደረገ አረመኔ ኃይል መሆኑን መግለጽ ነው የሚቻለው።
መብረቃዊ ጥቃት አድርሰናል የሚል በዚህ ሂደት ህይወታቸው ያለፈው አቶ ሴኩ ቱሬ ጌታቸው እየተናገሩት ነው እንደ ማስረጃ የሚያዘው። ከዛ በፊት የክልሉ ፕሬዝዳንት የነበሩት ዶክተር ደብረጽዮን ገብረ ሚካኤል ከበባ እየተደረገብን ነው፣ ጦርነት ሊካሄድብን ነው፣ ለምሳሌ በኤርትራም በኩል በአማራ በኩል እንዲሁም ደግሞ የፌዴራል መንግስቱ እንዲሁ ሊወሩን ተዘጋጅተዋል የሚሉ ነገሮች ናቸው ሲሰሙ የነበረውና ይሄ እነሱ አድርሰዋል የሚባለው ጥቃት ለመከላከል የወሰድ ነው ነው ሲሉ ይሰማሉ። በኢትዮጵያ መንግስት በኩል ይሄንን እንዴት ነው የሚታየው? በመከላከያም በኩል ማን ነው ቀድሞ ጥቃቱን የፈጸመው የሚለው ከነዚህ ማሳያዎች ውጪ ሌሎች መረጃዎች ምንድናቸው?
ሲሆን እዚህ ላይ ሁለት ተጨባጭ የሆኑ እውነታዎች ላይ መግባባት መቻላለን። ይኸውልሽ ጥቅምት 24 ከመድረሱ ከ3-4 ቀን በፊት አሰልጥነው ያወጧቸውን ብርጌዶች በክልሉ ባለው የኢፌዴሪ መከላከያ ሰራዊት ካምፕ አካባቢ ወስደው አስፍረዋል ለጸጥታ ስራ በሚል። ሁለተኛ በሁሉም ካምፖች አካባቢ ኮለላ አድርገዋል። በሶስተኛ ደረጃ በጥቅምት 24 ከሰዓት በኋላ የኢፌድሪ መንግስት የገንዘብ ቅያሬ ስራውን በትግራይም የትግራይ ህዝብም ማግኘት አለበት በሚል በአንቶኖቭ የላከውን ብር ከኤርፖርት ላይ ዘርፈዋል። የአመራሮች ምደባ ነበረ፣ የኃይል ቅይር ነበረ፣ እሱን አስተጓጉለዋል። እንደዛም ሆኖ መንግስት ምንም አላለም። ሜካናይዝድ ኃይሉ ለግዳጅ ከትግራይ ወደ ሌላ ግንባር እንዲንቀሳቀስ ሲታዘዝ አግተውታል። ወደ ትግራይ የሚገባውን ኃይል አይደለም እንዲወጣ ከአጠቃላይ ከቀጠና ስምሪታችን አንጻር የማስተካከያ ኦፕሬሽናል የሆኑ ውሳኔዎች ተወስነው ከክልሉ ወደ ሌላ ሚሽን የሚሄዱ ኃይሎችን ሳይቀር አግቶ እዛው ያስቀረ ኃይል ነው። ሌላ ተጨማሪ ወደዛ የሚገባውን ኃይል አልነበረም፣ የሚገባ ኃይልም እንዳልነበረ እሱ ራሱ ያውቀዋል። ሁለተኛው ፋክት ነው። ሶስተኛው በወቅቱ እነሱ የጀመሩ መሆናቸውን የሚያሳየው በሁሉም አካባቢ ያለው የሰሜን እዝ ሰራዊት በ45 ደቂቃ ተቆጣጥረነዋል፣ ከኛ ጋር ለመስራት ፍቃደኛ ሆኗል ነው ያሉት። መጥተው ወረውና ተኩስ ከፍተውብናል ሳይሆን ሰሜን እዝ ከኛ ጋር ለመስራት ፍቃደኛ ሆኗል። ሌላ አካባቢ ያላቸውም የኢትዮጵያ መከላከያ ሰራዊት ከትግራይ መንግስት ጋር ተባባሪ ሆኖ ብለው ነው ጥሪ ያቀረቡት። በዛው ለዚህ ይሄ መረጃው እንግዲህ ማስረጃም ጭምር ሊሆን በሚችል መልኩ አለ። አንድም ቀን ቀድመው እነሱ ውጊያ ከፈቱብን የሚለውን ዲስኩራቸውን ማረጋገጫ ማቅረብ አልቻሉም፣ ሊያቀርቡም አይችሉም። ከየትም ሰራዊቱ አንበጣ ከህዝቡ ጋር ሆኖ ሲያባረር ነው የዋለው። ወላጅ አልባ ህጻናቶችን ምግብ ሲያጎርስ ነው የዋለው። በኮቪድ የተጎዱ ህብረተሰቦችን እየረዳ ነው የዋለው። አመራሮቹን ለታድሶ በሚል በማገት ማታ ላይ በሁሉም ካምፕ በተመሳሳይ ሰዓት ማጥቃት የሰነዘሩ መሆኑ ምንም ጥርጥር የለውም። መብረቃዊ ምት ብሎ የተናገረው ሴክሬታሪ ያ የወሰዱትን የክህደት እርምጃ ነው። መብረቁ ማንን ነው ለብልቦ የቀበረው የሚለው ነገር የስ መብረቃዊ ምቱን ጀምረውታል፣ ግን ያ የለኮሱት እሳት ለብልቦ አቃጥሎ ወደ አመድነት የቀየራቸው እነሱ እንጂ የመጀመሪያውን ጥይት ሳቡት የመጀመሪያውን ጥቃት የፈጸሙት እነሱ ናቸው። እስከ 2 ቀን ድረስ እና 3 ቀን ድረስ እኮ እዛ ያለው ሰራዊት በተቻለ መጠን የመከላከል ነው። በካምፕ አካባቢ አንዱ ራሱ በየካምፑ ራሱን የመከላከል፣ ሁለተኛ በሲኒ ጸረ ማጥቃት በቅርብ አካባቢ ያሉ ዩኒቶች እየተገናኙ መልሰው በመደራጀት የጸረ ማጥቃት ስራዎችን እየሰሩበት ያለ ከሁለት ቀን ከሶስት ቀን በኋላ ነው ሰራዊቱ እንደ አዲስ ተደራጅቶ ወደ ጸረ ማጥቃት ውጊያ የገባው። ስለዚህ እነዚህ ሁሉ ነገሮች የሱ ማሳያ ናቸው። የሰራዊቱን የግንኙነት ሬዲዮ ፍሪኩዌንሲ ቀይረው እርስ በርሱ እንዳይገናኝ አድርገውታል፣ አግተውታል፣ ተኩሶችን ስቶሮችን ተረክበዋል። እነዚህ ሁሉ ድርጊት ካደረጉ በኋላ ነው በጸረ ማጥቃት እና በኋላም ወደ ማጥቃት ተቀይሮ ያንን ኃይል በመቀጥቀጥ ትግራይ ላይ ህግን ማስከበር እየተቻለው።
የመከላከያ ሰራዊቱ መቀሌን ከተቆጣጠረ በኋላ እንዲሁም ደግሞ ጊዜያዊ አስተዳደሩ ትግራይ ክልልን ከተቆጣጠረ በኋላ አሁን የሚነሱት ጥያቄዎች መልካቸውን ቀይረዋል። ምክንያቱም የሰብአዊ እርዳታ አቅርቦት ተደራሽነቱ ችግር ያጋጥመዋል፣ የሰብአዊ መብት ጥሰቶች ተፈጽመዋል፣ ጦርነት የማይመለከታቸው ሰዎች ሰብአዊ መብት ጥሰት ተፈጽሞባቸዋል፣ ሴቶች ተደፍረዋል፣ ሰዎች ተገለዋል፣ የጅምላ ጭፍጨፋዎች አሉ የሚሉ ዓለም አቀፍ የሰብአዊ መብት ተቋማትና ዓለም አቀፍ ሚዲያዎች በየቀኑ የሚያወጧቸው ሪፖርቶች ናቸው። ጦርነቱ ከቆመና ምንም አይነት የሚካሄድ ነገር ከሌለ የሰብአዊ እርዳታ አቅርቦቱን ለተጎዱት ሰዎች ማድረስ ያልተቻለው ምንድን ነው? ምክንያቱም ጊዜያዊ አስተዳደሩ ተሽከርካሪዎቹ የጸጥታ ስጋት አለባቸው የሚል መግለጫ ደጋግመው ይሰጣሉና።
እኔ ትግራይ ላይ በጦርነቱም ጦርነቱ ከቆመ በኋላም ደጋግሜ ይሄጃለሁ። አንዱ የግንኙነት ማቴሪያሎቹን አውድመዋቸዋል፣ በቀላሉ ተኩ አልነበሩም። የመብራት አገልግሎት ቆሟል። የመብራት አገልግሎት ሲቆም ደግሞ ዞር በመብራት የምታገኛቸው ሌሎች ተጓዳኝ ሰርቪሶች ከባንክ ጀምሮ ከእህል ውፍጮ ጀምሮ ከውሃ ጀምሮ ቆመዋል። በሶስተኛ ደረጃ መንገዶችንና ድልድዮችን አፈራርሰዋል። ቢሮዎች ተዘርፈዋል። ጤና ጣቢያዎችና ሆስፒታሎች መድኃኒቱን ዘርፈው ወደ ጫካ ይዘው ሄደዋል። ሌላው በየአካባቢው ይሄ ኃይል አከርካሪ ሲመታ የተበተኑት ግለሰብ ታጣቂዎች ባገኙት አጋጣሚ ሁሉ ይህንን ጉዞ ለማደናቀፍ ከፍተኛ ስራ እየሰሩ ቆይተዋል። ስለዚህ እነዚህ ሁሉ ተደማምሮ አንዱ ያንን ስራ ለመስራት ተቋማቱ በቀጥታ በአገልግሎት ላይ መስጠት በማይችል ደረጃ መባላሸታቸው፣ ሁለተኛ ይህ ኃይል ሲመታ በየአካባቢው የተበተኑት ግለሰብ ታጣቂዎች እንግዲህ በአውቶማቲክ 30 ጥይትን የሚጎርስ ክላሽን የያዘ አንድ ሰው በአንዲት ጫካ ውስጥ ወይም በአንድ መንገድ ዳር ላይ ራሱን ደብቆ ከተቀመጠ ብዙ ነገሮች ሊያጠፋ ይችላል። ስለዚህ እንደዚህ አይነት ነገሮች እንጂ ጦርነት ስላለ አይደለም አንድ ሁለተኛ መንግስት እርዳታውን ስላልገፋ አይደለም ሁለት ሶስተኛ ህዝቡ ራሱ እርዳታ ለመስጠት ወደ ተዘጋጀው ቦታ ላይ መጥቶ እርዳታውን እንዳይቀበል በነበራቸው ያንድ ለአምስት አደረጃጀት ለአምሳ አመት ያክል ህወሓትን እንደፈጣሪ እንዳይስላደረጉት መጠራጠሮች ነበሩ። እነዚህ ሁሉ ነገሮች ተደምረው ሳፕላይ ያቀርቦት ስራውን ስሙዝ እንዲሆን አላደረጉትም። ቻሌንጆች አሉ። ፕላስ የትግራይ የመሬቱ ራሱ ጂኦግራፊያ ያቀማመጥም አለ። በአራተኛ ደረጃ ምን መሰለህ ሲሆን የተሰራውን ስራ ራሱ ለመግለጽ ፍቃደኛ ያልሆኑ ጊዜያዊ የህብረተሰቡ ያስተዳድሩኛል ብሎ የመረጣቸው ሰዎች አሉ። ጤና ጣቢያ እየሰራ ያለ ተዘግቶ የነበረው ተዘርፎ የነበረው ጤና ጣቢያ እየሰራ ያለ ያከመ ያለ ጋዜጠኞች ሄደው አሁን ያለው ሁኔታ ምን ይመስላል ሲሉት ያንን ቃለ መጠይቅ ለመስጠት ፈቃደኛ ለመሆናል የተሰጡትንም የተረዱትንም የተደረገውንም ዝብርዳታ እየደረሰው እንዳለ አረጋግጫለሁ ነው ዛው ተጨባጭ። ይሄንን ግን የሚደግፍ ሚዲያ የለም በነሱ በኩል ከመሃል ሀገር ልከን የሚሰሩት ሚዲያዎች ጋርም ተባባሪ ያለመሆናል እውነታውን ከመግለጽ ይልቅስ በፊት የነበረውን ነገር አጉልቶ ይማይታል። አንድ ነገር በግልጽ መናገር ያለብን ህዝቡ ተዘርፏል ይስ እንዲዘረፍ ያደረገው ግን ጁንታው ነው። የሚጠብቀውን ኃይል መጥቷል። ከአስር ሺዎች በላይ እስረኞች ፈቶ ወንጀለኞችን ለቋል። ስለዚህ ራሱም ዘርፎ ዝርፊያ ህብረተሰቡን አስተምሮታል። ከአውሮፕላን ላይ ገንዘብን ዘርፎ ሄደ፣ ወርቅ ዘርፎ ሄደ፣ መድኃኒቶችን ዘርፎ ሄደ። ጁንታ የሚያይዝ አካባቢ ያለ ወጣት የነሱን ትራፊ ቢጠቀም የሚገርም አይሆንም። ስለዚህ ተጠያቂው ኮዙ ማን ነው? ይሄ ጁንታ ኃይል ነው። ለእንደዚህ ነገሮች በዘረፋቸው መሳሪያዎች ወደ መሃል ሀገር ርጭት አይደለም የተኮሰው፣ ወደ ባህር ዳር ወደ ጎንደር ላይ ሚሳኤልን ነው የተኮሰው። ሚሳኤልን ተኩሶ የሰው ህይወት ነው ያወደመው፣ ንብረት ነው ያወደመው። ወደ ጎረቤት ሀገር ተኩሶ የድል ብስራት አይደለም ያደረገው፣ እያሞገሳቸው አይደለም፣ ህይወት ነው የቀጠፈው። ስለዚህ እንዲህ አይነት ህዝብን ከህዝብ የሚያጋጭ ጎረቤት ሀገርንም ጭምር በጥርጣሬ የሚያሳይ የክህደት እርምጃ የፈጸመ ኃይል ነው። ስለዚህ ትግራይ ውስጥ ለሚፈጸመው ማንኛውም ድርጊት ኮዙ ጁንታው የፈጠረው የስርዓተ አልበኝነት እርምጃ እንደሆነ በሚገባ እውነታው ያሳያል። ሌላው የጠየቅሽኝ ይሄ ጣናቶች ተደፍረዋል እንደዚህ ሆኗል የሚለው ነገር በእኛ ሰራዊት ላይ ጭምር ፈጽሞት የሄደው በርካታ ነገር አለ። እሱ አመሳስሎ ዩኒፎርም አልብሶ ያሰማራቸው የጥፋት ኃይሎች ደግሞ በየመንደሩ እየገቡ በመከላከያ ሰራዊት ስም በርካታ ወንጀሎች እየፈጸሙ ነው ያለው። አንድም ሁለትም ሶስትም ሰራዊት የተሳሳተ ካለ እኛ ይኸውልሽ ሩል ኦፍ ኢንጌጅመንት አውጥተን ያንን በኪሱ ይዞ በዛ መሰረት የሚሄድ ዲሲፕሊን ሰራዊት ነው ያለን። ግለሰቦች እንኳን በሆነ መንገድ ቢሳሳቱ አንቆ ይዞ ለህግ የሚያቀርብ ተቋም ነው የኛ ተቋምና ይሄ እነሱ አሁን እንደ ዲስኩር እንደዚህ ሆኗል ይሄ ተዘርፏል ታዲያ እነሱ ማይካድራ ላይ የጨፈጨፉት የሰው ህይወት የድመት ነፍስ ነው እንዴ? በጅምላ የጨፈጨፉት በየአካባቢው የገደሏቸው ያሰራቸው እሱን ሲጠብቁ የነበረው የሰራዊት አባላት ሴት የሰራዊት አባላትን ጡት ሳይቀር የቆረጡ የሰባዊ ድርጊት የፈጸመ ይሄ ኃይል ለምን ያድርጊት የማይነገረው? እንደውም የሰራዊት በጣም ዲሲፕሊንድ ነው ከተፈጸመበት ግፍ እና ጭካኔ አንጻር አንድም የበቀል እርምጃ የወሰደ ሰራዊት አይደለም። ከትላንት ወዲያ መብራት ተቆርጧል ታጣቂ በአንድ ታጣቂ ተመቶ አውድሟል በአንድ በሁለት በሶስት በግለሰብ የሚፈጸም ነው። ይቺን የዘገበ አንድም ሚዲያ የለም። ይህን ያደረገው የጁንታው ቅጥረኛ ነው። መብራት ስለመጥፋቱ እንጂ የሚዘግቡት ለህዝብ የማያስብ ኃይል እኔ ከሞትኩ ሰርዶ አይቀል የሚለው የእንስሳውን መፈክር ይዞ የሚሰራ ኃይል እያወደመ ያለ መሆኑ ይሄ ደግሞ የትግራይ ህዝብ ጠላት መሆኑን የሚዘግቡ ሚዲያዎች የሉም። እና ከዚህ አንጻር በእርግጠኝነት መናቻለው ጦርነት ብቻ ሳይሆን ውጊያም የለም። ትንንሽ ግጭቶች በየጫካው በወየ ወንዙ ጋር ሊኖሩ ይችላሉ። በሶስት ሰው በአራት ሰው ሆነው እንትን የሚያደርጉት እነሱ ደግሞ በአግባቡ እየተመቱ እየተያዙ ለህግ እየቀረቡ ያለበት ሁኔታ ነው ያለው።
እንግዲህ የሴቶችን እና የህፃናቶችን መደፈር በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርትም አለ፣ አምነስቲ ኢንተርናሽናልም ያወጣው አለ፣ የተለያዩ ተቋማትም ያወጧቸው አሉ። ለምሳሌ የሰብአዊ መብት ኮሚሽን በአራት ሆስፒታሎች 108 ሴቶችን መቅሶ ባወጣው ሪፖርትም ይፋ አድርጓል። እና በዛ ላይ የሚጠቀሰው በተለይ የኤርትራ ወታደሮች ሰብአዊ መብት ጥሰቱ ለመፈጸሙ መባባስ ዋነኛ ምክንያት እንደሆኑ፣ ዘረፋም ያለው መደፈሩም እንደዛ ያለው ነገር አመላክተዋል። ወደ ኤርትራ ወታደሮች የሚያመላክት ነገር አለ። የኢትዮጵያ መንግስት ደግሞ እስካሁን በዚህ ጉዳይ ላይ ግልጽ የሆነ የኤርትራ መንግስት በተመለከተ የሰጠው ነገር የለም፣ የተለያዩ አይነት የወጡ መረጃዎች ካልሆኑ በስተቀር። እና እንደ እርስዎን ካገኘሁት አይቀር እስቲ በዚህ ጉዳይ ላይ ግልጽ የሆነ መረጃ ይስጡን። የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ኢትዮጵያውያን ላይ የመብት ጥሰት እየፈጸሙ ስለመሆኑ ምንድነው ያላችሁ መረጃ?
እንዳልኩሽ እኛ ህግ በማስከበር ዘመቻ ላይ ነን። ሀገርን ለዓላይነት አደጋ ላይ የሚጥል ክደት ነው። ይሄንን ያደረገውን ቱንታውን ላይ ለይቶ በመምታት ከፍተኛ ስራዎች እየሰራን ያለነው። ሌላው የኢትዮጵያ መከላከያ ሰራዊትና የኤርትራን መከላከያ ዩኒፎርም ቀድማ ዘጋይቶ መቀሌ ዙሪያ ላይ ጄኖሳይድ ለመፈጸምም ተዘጋጅቶ እንደነበረ የነበረንን መረጃ መነሻ አድርገን ገና ሰራዊታችን መቀሌ ሳይገባ ገልጸናል። እነዛ ምልክቶችም ታይተዋል። ስለዚህ የሰብአዊ መብት ይህንን በፋክት ላይ ተመስርቶ ካቀረበው ህጋዊ የሆነ በአግባቡ መልስ ይሰጥበታል። እኛ ግን እንደ ተቋም የምናቀው ጁንታውን ጥቃት የፈጸመው በእኛ ላይ ነው። ጁንታውን አከርካሪውን የሰበርነው እኛንን አሁንም እያሳደድን ከገባበት ጫካ ግለሰቦች እያያዘ ለህግ እያቀረበ ያለው የፌድሪ መከላከያ ሰራዊት ነው። መጀመሪያውኑ ይህን ሰራዊት እንሰብራለን አንችለውም። አሁን እሱ ብቻ እኮ አይደለም የሶማሌ መከላከያ ሰራዊትም እኮ ገብቷል ብለው ተናግረዋል። ያላሉት ነገር እኮ የለም። ስለዚህ ይሄ እነሱ ለሽፋን የሚጠቀሙት እንጂ የኢትዮጵያ መከላከያ ሰራዊት ይህን የጁንታ ኃይል መምታት የሚያስችል ብቃትም ነበረው። ግድ ግንኙነት ተጠቅመው እነሱ ጥቃቱን ጀምረውታል። በአጭር ጊዜ ደግሞ ያን ኃይል አከርካሪውን ሰብሮ ነው 3-4 ጊዜ እንማረካቸዋለን አለ። የተመረኩት እነሱ ናቸው። እንገላቸዋለን አለ። መሞት የጀመሩት እነሱ ናቸው። እግራቸውን እንሰብራለን ይበታተናሉ አለ። የተበታተኑት እነሱ ናቸው። ስለዚህ ሌላ ምክንያት መፍጠር ስለነበረባቸው ይሄን ምክንያት ፈጥረዋል። አሁን እርግጠኛ ሆኜ የምነግርሽ ትግራይ ውስጥ ያለው የህግ ማስከበር ስራ እየሰራ ያለው የኢፌድሪ መከላከያ ሰራዊት ነው። ትግራይ ደግሞ በብዙ ረጅም ቦርደር ላይ ከኤርትራ ትዋሰናለች፣ ከሱዳን ትዋሰናለች። ወሰን አካባቢ ላይ የሚፈጠሩ ነገሮች ይኑሩ አይኑሩ እኛ አጀንዳችን ይሄን ጁንታውን ኃይል ፈልጎ አድኖ የመምጣት ላይ ነው። በቀደም ጌታቸው ረዳ የገለጸውን ሰምተሽዋል። ውጊያው የሚመራው በኤርትራ ጀነራሎች ነው በመናምን በኤርትራ ጀነራሎች ከሆነ ሲመራ የነበረው እና ነው ታደሰን ገደል ነባጫ ደረድ ማረክን እያሉ ሲደሰክሩ የነበሩት ከየታም ተጠፍ አድዋ ላይ ሲታዩ የነበረው እነ ጀራባው ውጊያ ሲመሩ ነው። በራያ ግንባር ሲታዩ የነበረው እነ ጃልባጫ ውጊያ ሲመሩ ነው። በዛላምበሳ ግንባር ሲታዩ የነበረው እነ በላይ እነ ጌታቸው ጉድና ውጊያ ሲመሩ ነው። መጀመሪያ እንቻለም እኛ የጦርነት ሊቅረን እያሉ ቆዩ። አከርካሪያቸው ሲሰበር ደግሞ ወደ ለማማኘት ጀመሩ። ስለዚህ ይሄ የተለመደው ቅጥፈታቸው መሆኑን ማየት ነው። ሌላው ነገር ሰብአዊ መብትና አምነስት ማንሳት ካለባቸው እንደኛ እንደ ተቋም ማይካድራ ላይ ሄደው ቢያጣሩ መቀሌ አካባቢ ላይ ከ10000 በላይ እስረኛ ፈተው ለቀው ወንጀለኛ ዝርፊያ እንዲፈጸም ያደረጉትን ቢያጣሩ የተዘረፈ የመንግስት ንብረት አለ። በጁንታው ገንዘብ ወርቅ ዘርፈው ወደ ጫካ ሄደዋል። መድኃኒትን ዘርፈው ታካሚዎች እንዳይድኑ አድርገዋል። ይህን ጭምር በማጣራት ከዛ ወራ ህጋዊ መሰረት ይዞ መቅረብ ቢችል ደስ ይለናል። ከዛ ውጪ ግን አሁንም እኛ አገርን በማዳን ዘመቻ ላይ ነው ያለነው። በተጨባጭም ህይወት እየከፈልን አገር እየታደግን ነው ያለነው። አንዳንድ ቦታ ላይ እነሱ ሲፈጽሙት በነበረው ተኩስም በርካታ ጉዳት ደርሶ ይያለ አዙረው የኛ ኃይል እንደፈጸመ አድርገው የሚያወሩበት ሁኔታ ስላለ ይሄ ፍጹም ተቀባይነት የሌለው መሆኑን ነው ለነገርሽ።
በአገር ውስጥ መገናኛ ብዙሃን በቴሌቪዥን እነዚህ ነገሮች አይተናቸዋል። ከመከላከያ ውስጥ ያሉት ወታደሮች የደረሰው ነገር ሲናገሩ በእናንተ በኩል የደረሰው ጉዳት ምን ያህል ነው? ለምሳሌ ምን ያህል ወታደር ነው የተጎዳው? ምን ያህል ሰው ነው የሞተው? ምን ያህል ንብረት ነው የጠፋው? ፋው እሱ ይታወቃል?
ይታወቃል። ግን ይሄን አክል ነው ብዬ ልነግርሽ አልችልም። የተቋማችን የራሱ የሆነ ዲሲፕሊን አለው እንደ ሚሊተሪ ማለት ነው። ይታወቃል። ግን ከተገኘው ዲል አንጻር ታየው እዚህ ግባ የሚባል አይደለም። ምክንያቱም ውጊያው በጥንቃቄ የተመራ ነው። መጀመሪያ አካባቢ ያደረሰው ጉዳት ካልሆነ ከዛ በኋላ ላይ በከፍተኛ ጥንቃቄ የሚሊተሪ ሳይንሱንም አርቱንም በተካኑ ጀኔራሎች ስለሆነ የተመራው ውጊያው ለብዙ አመት ውጊያን የመሩ በታዋቂ ወታደራዊ ኮሌጆች በሰለጠኑ አካዳሚካሊ በበሰሉ ጀነራሎች የተመረው ውጊያ ስለሆነ በከፍተኛ ደረጃ ድል አምጥተናል። በጣም ባነስተኛ ኪሳራ ባጭር ጊዜ ትልቅ ድል የመጣበት ውጊያ ነው ያለው። ምክንያቱም እንግዲህ እነሱ እንደሚሉት የሀገሪቱን የመከላከያ ሰራዊት 70% ትጥቅ እና 50%ን ሰራዊት ይዘናል ነው ብለው የነበረው። ስለዚህ ከተለያየ አቅጣጫ ባጭር ጊዜ ሞባላይዝ አድርገን እዛ ቦታ ላይ የውጊያ ቁመና በማየት በጥር ማጥቃት ከዛም ወደ ማጥቃት በመቀየር ባጭር ጊዜ ያንን ድል ማምጣት ተችሏል። ስለዚህ ተአምራዊ ነው። ይሄው በከፍተኛ ጥንቃቄ የተመረረ ወጋ እንደሆነ ማየት ነው። ያነሱ የሚሉት አይነት ኪሳራ ቢኖር ኖሮ በመሰረቱ መቀሌ መድረስ አይቻልም ነበር። እና እውነታው በዚህ ደረጃ ቢታይ ጥሩ ነው። በሂደት ታይቶ ለህዝባችን ይፋ መሆን ባለበት ጊዜ በተቋማችን ዲሲፕሊን ይሆናል። ይፋ የምናደርገው ግን እየመሩ ያሉትን ጀነራሎች ገደልናቸው ያሉትንም ጭምር ሳይሆን ሪያሊቲውን መነሻ አድርገን የተከፈለው ዋጋ ከድሉ አንጻር ግን ይህን አክል ትልቅ ነው ብሎ መንገርም ይቻል እንዳልሆነ ነው መንገርም ይቻል።
እንግዲህ ጀነራል ደጋግመው አንድ ነገር አንስተዋል። 10,000 የሚሆኑ እስረኞችን ፈተው ለቀዋል የሚል ነገር ከዚህ በፊትም በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋን ቃለ ምልልስ ባረግንላቸው ወቅት ይሄን ነገር ጠቅሰውታል። እስቲ ያብራሩልን ከምን ያህል እስር ቤቶች እና መቼ ነው እነዚህ እስረኞች የተለቀቁት?
እንግዲህ ይሄ ኃይል ይኸውልሽ የትግራይን አዛውንቶች የቲፒኤልኤፍ የማለሊትን እት ያልተቀበሉ አባቶችን ፊውዳል እያለ እያሰረ እየገደለ የት እንዳረጋቸው በማይታወቅ መልኩ እያጠፋና ራሱንም ጭምር ቻሌንጅ የሚያደርጉትን እየበላ የመጣ ድርጅት መሆኑ እነሱ ጋር የነበሩ ነባር ታጋዮች በግልጽ አሁን የነሱን አሳሰብ የማይጋሩት በተለያየ ጊዜ በሚዲያ እየገለጹት መጥቷል። ስለዚህ የመግደል የማሰቃየት እና ኢሰብአዊ ድርጊት የመፈጸም ስለዚህ በየዞኖቹ ከፍተኛ እስር ቤቶች ነበሯቸው። ከራያ ካይ እንኳን ምን ያክል እስረኛ እንደነበረና ከዛ ወዴት እንደወሰዷቸው ስንቶቹን እንደፈቱ ያው በሚዲያ እስረኛ የነበረው ልጅ ሲገልጸው ሰምቻለሁ። ስለዚህ በየዞኑ ነበሯቸው እስር ቤቶች የተመረጡ በኮንክሪት ውስጥ አንደርግራውንድ ደግሞ በማዕከል አካባቢ መቀሌ ዙሪያ ላይ ነበራቸው። ከነዚህ ሁሉ ሲሄዱ ሁሉንም መጨረሻ ላይ ፈተው ለቀው የሚፈልጓቸው ብቻ ፒክ አድርገው የሄድበት ሁኔታ ነው ያለው።
ስለዚህ እነዚህ እስረኞች አሁን የት እንዳሉ ይታወቃል?
አሁን ዋናው ስራ እኛ ወንጀለኞችን አድነው የመያዝ ነው ከፖሊስ ጋር ሆነን። ሌላ መደበኛ ፖሊስ እየተቋቋመ ነው ያለው። ስለዚህ እዚህ ወደ መደበኛ ወንጀል እነዚህ ከእስር ቤት ያመለጡ የሚለው ቀጣ የሚመለከተው አካል አቅዶ የሚሰራበት ሁኔታ ነው የሚኖረው። በየቦታው ተበትነው ገብተው ግን የዝርፊያ ስራ ሲሰሩ የነበሩ መሆኑ ምንም ህዝቡም ራሱ ሲናገር የነበረው ግልጽ የሆነ መረጃ ነው።
እንግዲህ ሌላው ከዚህ ከተካሄደው ጦርነት ወይም ውጊያ በኋላ በተለይ በመላ ዓለም የሚገኙ የትግራይ ተወላጆች በፊት ህወሓትንም የሚቃወሙ ጭምር በትግራይ የሰብአዊ መብት በመድረሱ ምክንያት ተቃውሟቸውን ሲያሰሙ እየተሰማ ነውና በጣም በማህበረሰቡ መካከል ውጥረት የሚመስል ነገር እየተፈጠረ ይመስላል። ስለዚህ የትግራይን ሁኔታ ወደ ነበረበት መልሶ የተቸገሩ ወይም ደግሞ በአሁን ሰዓት እንግዲህ 2.5 ሚሊዮን ሰዎች የሰብአዊ እርዳታ አቅርቦት እንደሚፈልጉ ተገልጿልና እነዚህም ሰዎች የሰብአዊ እርዳታውን አግኝተው ካሁን በኋላ ደግሞ በየትኛው መልኩ የሚፈጸሙ የመብት ጥሰቶች እንዳይፈጸሙባቸው ምንድነው በእናንተ በኩል የሚደረገው?
እኛ አይደለም አሁን ጁንታው ተደምሶ ያለ የህግ ማስከበር ዘመቻው ሲጀመር rule of engagement የግጭት አፈታት ሜካኒዝም እና ሚሽናችን ምን መሆን አለበት? ዋናው ታርጌታችን ጁንታው እንደሆነ ከህዝብ ነጥሎ ያን ኃይል ብቻ በመምታት በመያዝ በመማረክ ወደ ህግ በማቅረብ ህግ ማስከበር ስራውን መስራት እንዳለበት ስራይቱ በግልጽ ግዳጅ ተሰጥቶት ነው ወደ ስራ የገባው። ይሄን በማድረጉ ለምሳሌ ጁንታው እንዳንድ ስልት ይጠቀም የነበረው የእምነት ተቋማትን ለምሳሌ የዲኤም ተኩስ ወረድ አድርጎታል። የመሳሪያ አስቶር አድርጓል። ህዝባዊ ተቋማት ትምህርት ቤቶች ውስጥ ሳይቀር በራያ አካባቢ የታንኮች የመርፎች ቅንቡላ መሳሪያ መጋዘን አድርጎታል። በትልልቅ ከተሞች ላይ ኮማንድ ፖስት አቋቁሟል። ካመራሮቹ ጀምሮ ጀቶቻችን ያ ታርጌት ወስተው ሄደው እንኳን ሲያው ህዝባዊ ተቋማት ላይ ግን ደግሞ የጁንታው አመራሮች አሉ መሆኑን የጫኑትን ቦምብ ይዘው ተመልሰው ላንድ ያደረጉበት ሁኔታ ነው ያለው። እስከዚህ ደረጃ ሪስኩን እየወሰደ ይሰራ የነበረ ሰራዊት ነው። በራያ ካይ ላይ ሲተኮሱበት የነበረው ቤተክርስቲያን በርካታ የዲኤም ቅንቡላና ራሱ ዲኤሙ ሲማረክ ቤተክርስቲያኑን በማቃጠል በመምታት አይደለም በሌላ አቅጣጫ ላይ በመምታት ያንን ከቦ ዘግቶ በመያዝ መጨረሻ የኃይል ከዛ ሲወጣ ቀጥቅጦ የመያዝን ስትራቴጂ የተከተለ ኃይል ነው። እንደነሱ ቢሆን ትግራይን ባሁኑ አሁን በመታያት መልኩ ምትታይ አይደለችም የነበረችው ከመቀሌ ጀምሮ። ስራይታችንን ግን በከፍተኛ ጥንቃቄ ብልህ በተሞላበት በከፍተኛ ብቃት ስለተመራ ያውጊያ እነሱ ከዛ ቦታ ላይ ወጥተው መያዝ የሚገባቸው እንዲያዙ ሌሎቹ ደግሞ እንዲመጡ ያደረገበት ሁኔታ ነው ያለው። አልኩሽ እኮ በጉዞ ላይ ይያሉ ለምሳሌ በቴክኖሎጂ ተጠቅሞ ለመምታት የጦር መሳሪያ የጫኑ ወታደራዊ ተሽከርካሪዎችን ሳይሆን በባሶች ሲሄዱ እንኳን ሲሪያንስ ሊሆኑ ይችላሉ በሚል የታለፉ ታርጌቶች አሉ። እስከዚህ ደረጃ ሪስኪው ተወስዷል። ስለዚህ የከፍተኛ ጥበብ ነው። በየትም ማገር ታይቶ የማይታወቅ ነው። እኛ እንደዚህ ያደረግን ይያለ እነሱ ግን ከኛ በዘረፉት ሚሳኤል ወደ ህዝብ ተቋማት ላይ ነው ሲተኩሱ የነበረው። የያዟቸውን ሰዎች ሲያድጉ ነው የነበረው። ስለዚህ ይሄ በእርግጠኝነት የሚያኮራ ምንም አይነት ህዝብ በማይጎዳበት ደረጃ ጦርነት ያክል ውጊያ ያክል ተካሂዶ በብላት የተፈጸመ ኦፕሬሽን መሆኑን ነው መግለጽ የሚቻለው።
ከአሁን በኋላ ያለውን ሁኔታ የማህበረሰቡን ወደ ቀደመበት ቦታ ለመመለስ የሚደረግ ነገር አለ ወይ የሚለውን አልመለሱልኝም። ለምሳሌ እርዳታዎች?
አዎ እንግዲህ እኛ የሆነ ወታደሮች ነን የተሰጠን ግዳጅ በዛ ቦታ ላይ ይሄ ወንጀለኞችን አድኖ ወደ ህግ ማቅረብ ከፌደራል ፖሊስ ጋር ሆነ እየሰራን ያለ ነው። አንዳንድ የተቋማት ጥበቃዎች የማዕከላዊ መንግስትና እዛ ጊዜያዊ መስተዳደሩ የሚሰራቸው ህዝቡን የማደራጀት በምግብ በውሃ የህክምና የማድረስ የበጎ አድራጎት ስራዎች እንዳይደናቀፍ እነዛን በኮንቮይ ደረጃ ያያጀቡ ወደ የቦታው በማድረስ ከፍተኛ ድጋፍ እየሰጠን ያለ ነው። መንግስትም በአጭር ጊዜ በርካታ ለውጦች አሳይቷል። አሁን ደግሞ ወደ እያንዳንዱ ገጠራማ ሪሞት ኤሪያም ጭምር ወርዶ የእርዳታ ህዝቦችን ከዛ ችግር ለመታደግ መንግስት በኮማንድ ፖስት እየሰራ ያለውን ስራ እኛም በሙያችን ከዛ ኃይል ጋር በጋራ ሆነን እየሰራን ያለ ነው። ይሄ ደግሞ በአጭር ጊዜ በሁሉም አካላይ ተደራሽ መሆን የሚችልበት ዘመቻ ላይ ነው እየሰራን ያለ ነው። የእኛን ተሽከርካሪዎች ሳይቀር ለዚህ በጎ ስራ በማሰማራት የእኛን ሐኪሞች ሳይቀር በአካባቢያቸው ህክምና እንዲሰጡ በማድረግ ሰራዊቱ በጀርባው ካዘላት ስንቅ ላይ አካፍሎ ለህብረተሰቡ እያጎረሰ ውሃ ለጠማው ውሃ እየሰጠ እየሰራ እና ህዝባዊ ወገንተኝነቱን በተጨባጭ በተግባር እዛ እያረጋገጠ ያለበት ሁኔታ ነው ያለው።
ሌላ የሚነሳው ነገር ባት ይሄንን ለምን ለጋዜጠኞች አያሳዩም? ለምን ጋዜጠኞች ወደ ቦታው ተጉዘው ይሄንን እንዲያዩ አያደርጉም በሚል በጣም ተደጋግሞ ሲነሳ አያለሁ አንባለሁ። በጣም በታወቁ ትልልቅ ዓለም አቀፍ የዜና ተቋማትም ጭምር ይሄ ነገር ይነሳል። ጦርነት ባይኖር ኖሮ ይሄን ያደርጉ ነበር በሚል ወቀሳ ሲሰነዘር አለ።
ኢቭን በውጊያ ውስጥ ያለን እንኳን ዚዮን እስከ ማይካድራና ሆማራና አዲጎሹ ድረስ እኮ ሄደዋል። ሌሎች ሚዲያዎች ራያ ግንባር ላይ ውጊያ ላይ ያሉ ወደ መሆኒን አልፎ እየተዋጉ ያለ ሄደው እኮ ዘግበዋል። ስለዚህ አሁንም እነዚህ ሁኔታዎች እየተመቻቹ ነው። አንድ ነገር ግን ጦርነት እና ውጊያ ብቻ አይደለም ሰላማዊ እንቅስቃሴን የሚያደናቅፈው። እዚህም እዛም የተደበቁ ግለሰቦች አርፍጣው ለፖለቲካ ፍጆታ እነዛን ኃይሎች ታርጌት አድርገው የሚንቀሳቀሱ ከሆነ በእርግጠኝነት